ሊኖረን ይገባል። ክርስቲያን ወገኖቼ ብርሃን የበራለት ነው። ሰው በተፈጥሮ ብርሃን በተፈጥሮ ዕውቀት ስንት ስራ ይሰራል። እኛ የእግዚአብሔር ቃል ብርሃን የእግዚአብሔር መንፈስ ጸጋ ያለነን ንቁ መሆን አለብን። ክርስቲያን ንቁ መሆን አለበት። ሰው በተፈጥሮ ብርሃን በተፈጥሮ ዕውቀት ስንት ስራ ይሰራል። እኛ የእግዚአብሔር ቃል ብርሃን የእግዚአብሔር መንፈስ ጸጋ ያለነን ንቁ መሆን አለብን። ክርስቲያን ንቁ መሆን አለበት። ይሄ ተፈጥሮዬ ነው ባህሬ ነው እያልን የድብርታን ባህሪ ተሸክመን የምንኖረው ነገር ለመንፈሳዊ ህይወታችን ለእድገታችን ሁሉ እንቅፋት ነው ወገኖች። ክርስቲያን የዓለም ብርሃን የሆነው ኢየሱስ ክርስቶስን ወደ ራሱ በመቀበል ያስተናገደ የብርሃን ልጅ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በመጀመሪያ ደረጃ ይህን ማየት አለብን። ለእግዚአብሔርን ቃል ለመቀበል የእግዚአብሔርን ቃል ለማንበብ የእግዚአብሔር ቃል ሲሰበክ በነቃ ህሊና የእግዚአብሔር ነገር የሚቀበሉ ሰዎች መሆን መስት ነው፣ አስፈላጊ ነው በመንፈሳዊ ህይወት። እግዚአብሔር የተመሰገነ ይሁን። መናፍስትን የመለየት ስጦታ ከመመርመር ጋር የተያያዘ ነው። እንደ ቤሪያ ሰዎች ልበ ሰፊነት የሌለው ሰው በራሱ መንፈስ እንኳን መንፈስ ቅዱስ የሚሰጠው ምስክርነት ልብ ለማለት ህሊናው አዚም እንደተደረገበት ሰው የፈዘዘ ሰው መናፍስት ይለያል ብዬ አላምንም በበኩል። ስለዚህ ምንድን ነው እሱ? ይህንን በራሳችን ህይወት ላይ መጀመሪያ እርምጃ መውሰድ ያለብን ነው። ምን ለማመደው ኃጢአት አለ፣ ቅድስና አለኝ፣ የእግዚአብሔር የሆነውን ነገር ለማድነቅ በምችልበት ከመንፈስ ቅዱስ ጋር ህብረት አለኝ ራሴ በሌሎችና በውጪ ያለውን ነገር ከመለየት በፊት ሪሊ መንፈሳዊ ነገር አለኝ ወይ? መንፈሳዊነትን እንለማመደዋለሁ ወይ? በህይወት የኖርበታለሁ ወይ የሚለው ማየት ያስፈልጋል። ብዙ ሰዎች የሚሰሙትን የጌታን ቃል በሙሉ ልብ የመቀበል አቅማቸው ተወሰደበት ሁኔታ በብዙ ይታያል እግዚአብሔር ቤት። ይህ ሁኔታ ከምን የተነሳ እንደመጣ በቅጡ ባላውቅም የጌታን ቃል በንቃትና በትጋት የማይቀበል ሰው የሚያሳድገውን ወተት እየጠጣ ከሰውነቱ ሳያዋሃድ እንደሚያስወጣ ህፃን ነው። የእግዚአብሔር ቃል ይገባል አይዋሃድም። የእግዚአብሔር ቃል ይገባል እንደው ዛሬ ሰማው ስብከትን ያደንቃል ግን አያስበውም አያሰላስለውም። ጌታን ቃል ስንሰማ አድናቂዎች ብቻ ሳንሆን በቀንም በሌሊትም የምናስበው የምናሰላስለው መሆን ይኖርበታል። የጌታን ቃል በማስተዋል በተቀበሉ ሰዎች የሚሰራው የመለየት ጸጋ በቃሉ ብርሃን በተገኘ ማስተዋል የተደገፈ በመሆኑ ማስተማማኝ ነው ወገኖቼ። ስጋዊነት እንደ መንፈሳዊነት ዛሬ በአብዛኛው የሚታየው መንፈሳዊ የመሰለ ነገር ከመንፈስ ቅዱስም ሆነ ከሰይጣን መንፈስ ጋር ያልተገናኘ ሰው በራሱ ህይወት በስሜት ኃይል እየተነዳ የሚያደርገው የድለላና የውሸት ስራ ቤተ ክርስቲያንን ሞልቷል። ከሰይጣንም አይደለም ከምንም አይደለም። ሀይበል አስረሽ ምቹ ሰው በራሱ የሚያደርገው ብዙ አሰራር አለ። አንዳንዱ ራእይና ትንቢት ሰዎች በተፈጥሮ ማስተዋል የሚገነዘቡትን ወይንም እንዲሆን የሚመኙትን ጌታ ተናገረ የመንፈስ ቅዱስ አሳሰበኝ በማለት በናገር መንፈሳዊነት እየመሰላቸው ባህል ያደረጉ ሰዎች አሉ። ለጊዜ አንድ ወንድም እንደው ጌታ እንደዚህ ያለ ራእይ ሰጠኛል እንዴ? ይሄንን ጌታ ራእይ ሰጥቶ ነው የምታውቀው? እኔ እንዲሁ እንኳን በማስተዋል ይገባኛል አልኩት። እንዲሁ በከተማ እንዲሁ በመኖር እንዲሁ ይገባኛል አልኩት። ሁሉን ነገር ጌታ ተናገረ መንፈስ ቅዱስ አሳሰበኝ። ጥሩ አይደለም በእውነት ብዙ እንደዚህ ለማለት የሚመቹ ነገሮችን ጌታ ተናገረኝ ማለት በስሙ አደገኛ ነው። ስለዚህ የሚሰማንን ነገር ምን አለ እንዲህ በመንፈሴ አስተውላለሁ ብንል፣ ምን አለ እንዲህ ይታየኛል ብንል፣ እንደዚህ ያለ ነገር ይሰማኛል ይመስለኛል ብለው ሐዋርያቶች ተናግረዋል። ይመስለኛል ብለው እነሱ ከተናገሩኝ ያማየቱን ያህል። ስለዚህ የጌታ ልጆች አንዳንድ ጊዜ በሚሰማን ነገር ሁሉ ጌታ ተናገረ ማለት የእግዚአብሔር ሰው የሚያደርገን ይመስላል። አይደለም። በነገራችን ላይ ትንቢት እንኳን እንዴት ነው የሰራው ጌታ እግዚአብሔር እንዲህ ይላል ሳንል በእውነት ትንቢት ከሆነ ሰሚው ይለየው እና የሰራው ጌታ እግዚአብሔር እንዲህ ይላል ሳንል ልንናገር እንኳን ይገባል አንዳንዴ። ስለዚህ ይሄንን በጣም ማስተዋል አለብን። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ የጸጋ ስጦታ መንፈስ ቅዱስ የሚገለጥበት ስለሚሆን አስተዋይነትን ያለፈ ነው። በማስተዋል ከሚነገር ተራ ከሆነ ነገር ያለፈ ነው። ከእግዚአብሔር የማይመጣ ቃል ሁሉ ገለባ ነው። ከእግዚአብሔር የማይመጣ መገለጥ ሁሉ ገለባ ነው። ስንዴ ከገለባ ጋር እንዴት ይወዳደራል ነው ያለው በኤርምያስ እግዚአብሔር። ገለባ ነው። ስለዚህ መናፍስትን በመለየት ነገር አንጻር ስንመለከት የሰው መንፈስ እንዴት ነው የገፋፋው? በስሜት በግድ የሚደረግ ብዙ ነገር አለ እና ይሄ ካጋንንት ነው አትበሉ። ዝም ብሎ ሰዎች ኤክሳይትድ ሆነው ጉባኤውን ኤክሳይት አድርገው እኛም ደግሞ ኤክሳይትድ ልንሆን ከፈለግን በእንደዚያ ያለ ሁኔታ በራሳችን የምንሆነው ነገር አለ። እና እንደዚህ ያለ አይነት ስጋዊ አሰራር ከሰይጣንም ከመንፈስ ቅዱስም ያልሆነ ምን ያረጋል? ዋና ነው የሚያረጋችሁ። መንፈሳችሁ ትክደረ ነው እንደው ካልበራ ያለ ሹሮ በግድ ያጎረሳችሁ ጠግባችሁ በግድ ቢላችሁ አንድ ሰው የምትታክቱን ያህል ይታክታል። እግዚአብሔር የሌለበት ነገር እግዚአብሔር ያለበት ነገር ይጣፍጣል፣ ደስ ይላል፣ ይባርካል፣ አይጠገብም፣ አይሰለችም። እግዚአብሔር የሌለበት ነገር ግን እንደው ማቀጣጠን ነገር ሲኖር ለማራዘም سنፈልግ ግድ ይላል። የመጎተት ነገር የመገደድ ስሜት ይሰማናል። ውስጣችን ባዶ ይሆናል። ከመናፍስት ሳይሆን በራሳችን ስሜት እየተነዳዳን እምናደርገው ነገር ነው። መናፍስትን መለየት ጊዜ የሚጠይቅ ስጦታ ነው። አንዳንድ ጊዜ ወዲያውኑ እግዚአብሔር ይገልጥልናል። አንዳንዱ ነገር it takes time ጊዜ በጣም ብዙ ጊዜ ይጠይቃል። ሐዋርያ ጳውሎስ ለዚህ ጥሩ ማስረጃ ሆነልናል። አያሌ ቀን የሟርተኝነት መንፈስ የነበራት ሴት ወደ ጸሎት ስፍራ ሲሄዱ አያሌ ቀን እነዚህ የመዳንን መንገድ የሚነግሯቸው የልዑል እግዚአብሔር ባሪያዎች ናቸው ያለች ስትናገር ነበር። አያሌ ቀን ከዛ በመንፈሱ ተቸግሮ ነው ከአያሌ ቀን በኋላ ያን መንፈስ ያወጣው። ለምን? መንፈሱ የምትናገረው ደግ ነገር ነው። ኃጢአት ስሩ አላለችም። ክርስቶስን አልተጣላችም። እነሱንም አላንቋሸሸችም። ስራቸውን አከበረች። ጥሩ ማስተዋቂያ ገንዘብ ሳይከፈል ለሰው ሁሉ ተናገረችላቸው። እንደውም ለሌሎቹ ገንዘብ እየተከፈላት ነበር። ገንዘብ ጀነሬት ታረግላቸው ነበር ኢንካም ለጌቶቿ። የሚገርማቸው ያለምንም ክፍያ አካባቢውን ሁሉ አዳረሰች። ደስ ደስ የሚል ነው። ሐዋርያ ጳውሎስ እንዴ ነገር እንዴ ነው እሱ እግዚአብሔር እኮ ሊሰራ ይችላል ይሆን? ጳውሎስ እንደዚህ ያሰበ ማለት አይደለም። እኔ ይመስለኛል እንደዚህ ያሰበ ግን ይመስለኛል ያልኩት እና እኔም እንደዚህ እንዴ ነው ጌታ ደረሰልን ይሆን? እንዴት ነው እሱ ደሙ የተከተለቻቸው ወደ ጸሎት ስፍራ ሲሄዱ ነው። ግን መንፈስ ውስጥ ግን ይሄ ነገር ድው ብሎታል፣ ቅር ብሎታል፣ ከንክኖታል። ነገም ታረጋለች፣ ሌላም ጊዜ ታረጋለች። ይሄ ነገር በፍጹም ከጌታ አይደለም። እንዴት ጌታ ይሄን ያህል እየተናገረ እንደዚህ ሆናል የሚል ነገር አደረበት። ከዛ በኋላ ነገሩን ልክ አለመሆኑ ወደ ማየት ሲመጣ ክላይማክስ ላይ መጣ። በዛች ሴቱ የውስጥ ያለውን መንፈስ ውጣ ብሎ አዘዘ፣ ወጣ። it takes time ይታያችሁ ጸሎት ስፍራ እየሄዱ ሲመጡ ይሄ ይደረጋል። እየጸለየ ሁሉ ይሄ ይደረጋል። ሐዋርያው ጳውሎስ ላያሌ ቀን እቺ ሴት ስትናገር እንዲህ በትግስት በጸሎት ነገሩን እየመረመረ ለመለየት ጊዜ ከጠየቀው ለኛም ማየቱን ያህል። ስለዚህ እኔ ዛሬ እንደው ምንም አልተሰማኝም፣ ክፉ አልተሰማኝም እና ይሄ ነገር ከጌታ መሆን አለበት አትበሉ። it takes time አንዳንድ ነገር ለመለየት ስለዚህ ደረጃ በደረጃ ሊሆን ይችላል መናፍስትን መለየት። አንዳንድ ጊዜ ገና በድንግዝግዝ መገለጥ ነው የምናየው። አንዳንድ ጊዜ ነገሩ ልክ አለመሆኑን ይስማናል፣ ግን አቅም አጥተን ለሰው ልንናገረው የምንችል የመለየት ነገር አይኖረንም። it takes time ስለዚህ መናፍስትን የመለየት ጦታ ጊዜ የሚጠይቅ ነው። አንዳንዴ ቅስበታዊ ነው። ወዲያውኑ እዛ ጉባኤ ውስጥ እንዳለን በአንድ ወቅት ሰዎች ሁሉ እዛ እየተጸለየላቸው ሲረፈረፉ አይነበርና ገና ለመጀመሪያ ጊዜ እንዲህ ባለ አሰራር ሰዎች ኢትዮጵያ ውስጥ ሲጀምሩ ነው። እነከሌ ያደረጉትን እኛ ምን ሞክረው ለምን ፕራክቲስ አናረግም ብለው የጀመሩ ሰዎች ነበሩ። እና በዚህ ነገር የተሳካላቸው ሰዎች የተጠሩበት ቦታ እኔም ተገኝቼ ላገለግል ተጠርተን ለሊት ነበር ፕሮግራሙ። እንደዛ ሲሆን አየሁ። በጣም እኔ እግዚአብሔር እንዲሰራ በጣም ፈልጋለሁና ጌታ ሆይ መንፈስ ቅዱስ እንዲዳስሳችሁ የምትፈልጉ ሲባል እኔም አገልግዬ ተራይን ብጨርስም ልገለግል ስለፈለኩ እጄን ዘርግቼ በመጓጓት ስንጸልይ ነበር። ግን ውስጤ ግን በፍጹም ልክ አይደለም። አይ እንግዲህ ያሞቀን ይመጣ ይሆናል ጌታ ቀስ እያለ ነው የሚሰራው ብዬ መንፈሴን እየጠበቅኩኝ ብቻ መዝሙሩ ይባላል ከዛ በኋላ አልሆነም። ይህንን እንደው በምስክርነት በኋላ ከካሴቱ በኋላ ብነግራችሁ ነው የሚሻለው። እና ኤኒዌይስ በዛ ፕሮግራም ላይ ያ ሲሆን መንፈስ ቅዱስ በዚህ ቦታ ሞልቷል ሲል ሁሉ አሌሉያ ሲል እኔ ምንም እንኳን መንፈስ ቅዱስ እንደውም ከዚህ ወጥቷል ቢባል ነው ለእኔ የሚቀለው። አይ እንግዲህ ጌታ ሆይ አንተ ከዚህ ካለ እኔ እናንተ አልተገናኘንም፣ እኔ እድል ፋንት አይደለም ብዬ ወጥቼ እዛ ማዱ ቁጭ አልኩ። ከዛ ሰው ይረፈረፋል፣ ይሄ ሁሉ ሊሆን እንዴት እኔ እንደዚህ ይሰማኛል ብዬ በጣም ከበደኝ፣ በጣም ግራ ገባኝ። እና ብዙ እነዛ ማገለግላቸው ማሳደጋቸው ሰዎች አሉ፣ ሁሉ እኔ አሉ። ቅድም ሳስተምር ተባርከው እንደ ፌንጣስ ይዘሉ ነበር። አሁን ደግሞ እነሱ እንደገና ከሚንፈራፈሩበት ከሚንደፋደፉበት ነገር ጋር እኔ ተካፋ አልሆንኩም። ያውኛል፣ አገልጋይ ነኝ፣ ምንድን ነው ምለው። ከዛ ተጨንቄ ጌታን በጣም ጠይቅ ነበር፣ ምንድን ነው ጌታ ሆይ እኔ ተሳስቻለሁ፣ ምንድን ነው? መቼም መናፍስትን የመለየት ስጦታ ሲሰራ ወገኖቼ ራሳችንን እያመጻደቅን አይሰራም። የእግዚአብሔርን ፍርድ ስለሆነ የሚያሳየው የእግዚአብሔርን ፍርድ የሚሰማ ሰው ልበሙሉና ደረቱን ነፍቶ የሚናገር ሰው አይሆንም። ያስፈራል ወገኖቼ። እና እኔ በጣም ተጨንቄ በዛ ቦታ በእንደዛ ሁኔታ ያያለሁኝ የእግዚአብሔር መንፈስ ወዲያውኑ ዛ በውስጤ እንዳለው መስመሪዝም እያለ እየደጋገመ ይናገረኛል። በደንብ እየሰማሁት እኔ መስመሪዝም ብዙ መጽሐፍ ለቤተ ክርስቲያን የተለያየ ትርጉም ስራ ሰርቻለሁ። መስመሪዝም ምን እንደሆነ ጆሮዬን ብጠመዘዙት አይገባኝም። መስመሪዝምን ለማወቅ የቻልኩት ከሶስት ቀን በኋላ ነው። አፍዝዝ አደንግዝ እንደሆነ መጽሐፍ ተለያየው። አፍዝዝ አደንግዝ እያለን መንፈስ ቅዱስ ይናገረኝ የነበረው አፍዝዝ አደንግዝ። እውነትም አፍዝዝ አደንግዝ። በእንዲህ ያለ ነገር ተጸልዮላቸው አለ አይደለም እግዚአብሔር ነክቷቸው የወደቁ ሰዎች አሉ፣ አምናለሁ። እግዚአብሔር በኃይሉ ሲመጣ ሰዎች መቋቋም እንደማይችሉ አምናለሁ። ነገር ግን ሰዎችን ለመጣል ሆን ተብሎ ሲወድቁ የሚጸለየው ጸሎት ግን አፍዝዝ አደንግዝ ነው። የመጣል ስጦታ በመጽሐፍ ቅዱስ ውስጥ የለም። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ እኛን ሜዳ ላይ በማንከባለል የሚያገኘው ነገር የለም። ጀብደኛ አይደለም። ሚሽን አለው። ወንጌል ሰባኪ ነው። ዓለምን ስለ ኃጢአት የሚወቅስ ነው ወገኖቼ። ወለሉንና ግድግዳውን በቴስታ እያስመታን መሬት ላይ እያንከባለለ ልብሳችንን የገለብን ገበናችን እየወጣ ጉድ የሆነ ነገር የሚታይበት ስራ አይሰራም። እግዚአብሔር የተመሰገነ ይሁን። ስለዚህ በዛ ቦታ ሜስሜሪዝምን መለየት አልቻልኩም፣ አቅም አጣሁ። ነገር ግን ጊዜ ወሰድኩ። በጌታ ፊት እግዚአብሔር ተናገረኝ። ለቤተ ክርስቲያን ነገርኩ። ቤተ ክርስቲያን ነገሩን ሁሉ ገልጬ አስረዳኋቸው እና ስልጣን ሰጡኝ፣ ይህንን በዚህ ግስተት ውስጥ የገቡትን ተማሪዎች እንዳወጣ እና እግዚአብሔር ይህን ነገር ለማስተማር ይሄው ዛሬ ያነበብኩላችሁን አንደኛ ዮሐንስ ምዕራፍ አራትን አይኔን ከፍቶ አሳየኝ። እግዚአብሔር ትምህርት አዘጋጀው። አንድ ተማሪ እንኳን ሳይከራከር በሙሉ ከዛ ስህተት ውስጥ ወጡ። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቼ ይህንን ልናይ ይገባናል። ከዛ በኋላ እኔ ያንን ከዛ አካባቢ ከሄድኩ በኋላ ብዙዎቹ እንደዛ ስህተት ውስጥ ተመልሰው የገቡ አሉ። እኔ እስከነበርኩበት ድረስ አገልግሎቴን ተወጥቻለሁ። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቼ ምንድነው ማየት ያለብን? መናፍስትን በመለየት ስጦታ ጊዜ የሚጠይቅ ሊሆን ይችላል። በቅጽበት ወዲያው እግዚአብሔር ሊያሳየን ይችላል። በቅጽበት ያሳየንን ነገር ላንረዳው እንችላል። ኢት ቴክስ ታይም። ስለዚህ መንፈሳዊ ነገር ከመንፈሳዊ አስተያየትን ስለሚል እግዚአብሔር ቃል ከሰዎች ጋር ምስክርነትን እያገናዘብን ልናየው ይገባል። መናፍስትን የመለየት ስጦታ መንፈሳዊ ንጽህና እንደሚጠይቅ አካፍያለሁ። መናፍስትን የመለየት ስጦታ ጊዜ ሳይወስድ በአንዴ ሊገለጥ እንደሚችል ተናግሬያለሁ። የመንፈሳችን ይዘት ወሳኝ ነው የሚል ደግሞ ጥቂት አካፍላችኋለሁ። መንፈሳዊ የሆነውን ዓለም በሙሉ የምንገናኘው በመንፈስ ቅዱስ ኃይል በመንፈሳችን ነው። ስለዚህ መንፈሳዊ ነገር በመንፈስ የሚመረመር ስለሆነ የሚል ቃል አለ። አንደኛ ቆሮንቶስ ምዕራፍ 2 ላይ በመንፈስ ነው የሚመረመረው ይላል። ስለዚህ ስጋዊ የሆነ ሰው የራሱን መንፈስ እንኳን ለመንፈሳዊ ህይወቱ የማይጠቀም ሰው መንፈስ በመንፈስ የሚመረመረውን ነገር ለመመርመር አቅምም ኃይልም የለው። ስለዚህ መንፈሳችን ንቁ መሆን አለበት እና ነገሮችን በመንፈስ ነገርን የማጣጣም ልምምድ ማካበት ያስፈልጋል። እቺ አይን አትሰራም መናፍስት በመለየት፣ እቺ ጆሮ ይሄ ስሜታችን አይሰራም፣ አይምሯችንም አይሰራም። በመንፈስ መመርመር አለብን። በመንፈስ መቃኘት አለብን። በውስጣችን እየጸለይን በጸሎት መንፈስ እያለን ከኔ ነው ችግሩ ከምንድን ነው እያለን እግዚአብሔር ሆይ ምን ትላለህ እያለን በመንፈስ የመመርመር ነገር ሊኖር ይገባል። ሌላው መንፈስ ቅዱስ መናፍስትን መለየት በመንፈሳችን ውስጥ በሚሰማን ስሜት ላይ ይሰጠናል። አንድ ነገር ከእግዚአብሔር ካልሆነ የሚፈጥረውን ትክክል ያልሆነ ንጹህ ያልሆነ የስራውን ባህሪ ይገልጥልናል። ከዚህ በፊት ካስተማርኩት በመንፈስ ላይ መንፈስ ቅዱስ ሰራ የሚሰሙን ስሜቶች አሉ። በእነዚህ አይነት ሁኔታ ይሰጣል ወይ በራእይ ያሳየናል። እየጸለይን እያለ ራእይ ልናይ እንችላለን፣ በሰዎቹ ላይ የሚሰራውን መንፈስ። ወይ አይናችን ተከፍቶ ገሃድ በሆነ ራእይ ልናይ እንችላለን፣ ወይም ደግሞ እግዚአብሔር በማስተዋል ይሞላናል እና ነቢዩን ስናይ ወይም ያን ስጦታ የሚለማመዱትን ሰዎች ወይም ያን ጉባኤ ስንመለከት ልክ ያልሆነ ነገር ያ እንደሆነ የማስተዋል አቅማችን ከኖርማሊ ከምናስተውልበት ከፍ ያለ ሆኖ እናያለን። ስጦታው የሚሰራበት ሰው ብዙ ጊዜ ርህራሄ የሌለ ሆኖ ይሰማዋል። ፍቅር ያጣው ነው ይስማዋል። በተለይ አጋንንት የሚሰራባቸውን ሰዎች ሲመለከት ያ ሰው ውስጡ ያንን ነገር የመፍረድ ልክ አለመሆኑን የመቋቋም ነገር ስለሚያሳይ መንፈሱ የእግዚአብሔር መንፈስ ያን ነገር ሪጀክት የማድረግ ነገር በውስጡ ስለሚያደርግ ፍቅር አጥቼ ነው፣ እጭት ድሃ ስለሆነች ነው፣ ይሄ ወንድም ጎስቋላ ስለሆነ ነው፣ ኧረ ጌታዊ ፍቅር ስጠኝ ያሉ ይጨነቃሉ። ግን ውስጣቸው ግን ያለው የእግዚአብሔር መንፈስ ምን እንደሚለው እነዛን ሰዎች እንዲጠሉ ማድረጉ ሳይሆን በውስጣቸው በነዛ ሰዎች ውስጥ የሚሰራው መንፈስ የመጸየፍ ነገር ያንን ነገር ያለመቀበል ነገር ያሳያል። ስለዚህ ርህራሄ የሌለው ይመስለዋል። መንፈሱ ያለውን የጠላት አሰራር ላለመቀበል ከሚያደርገው ፍርድና ተቃውሞ የተነሳ ይሄ ስሜት ይሰማዋል። የተረዳውን ለመግለጽ ይቸገራል። የሰዎች ስሜታዊነት በአካባቢ ያሉት ያን ነገር ሲያደንቁ እሱ አለማድነቁ ይቸግረዋል፣ ግራ ይጋባል። እና የሰጡት በጎ ምላሽ ለዛ ሁኔታ እሱ ደግሞ ተቃራኒ ነገር ያለው መሆኑ በጣም ግራ ያጋባዋል። ይሁን እንጂ ስጦታው ደረጃ በደረጃ በዛ ሰው ህይወት ውስጥ ቢገለጥ ያ ሰው ውስጥ ያለው ምስክርነት የበለጠና የከበረ ሆኖ ይታያል። አንዳንድ ጊዜ ስጦታው ደረጃ በደረጃ ይሰራል። አንዳንዴ የመናፍስት ኃይላት መኖራቸውን ብቻ ሴንስ እናረጋለን ወይ እግዚአብሔር መንፈስ መኖሩን ልብ እንላለን። የእግዚአብሔር መንፈስ በአንድ ጉባኤ ውስጥ ሲመጣ እና ስናገለግል ከአገለገልን በኋላ ልንጸልይ ስንል የእግዚአብሔር መንፈስ ሲመጣ ያስታውቃል። ያም ነው መለየት ማለት የእግዚአብሔር መንፈስ መገኘትም ነው፣ የአጋንንትን ብቻ አይደለም። ወይም የክፉ መንፈስ ፕሮግራም ስትመሩ የአጋንንትን አሰራር በጉባኤ ውስጥ የማወቅ በአንድ አቅጣጫ ለይቶ ሊያሳይ ይችላል። በምን አይነት ሁኔታ ላይ ያለ ሰው እንዳለ ሁሉ የማወቅ ጸጋ ይሞላል እግዚአብሔር። የመናፍስትን መኖር ወይም የመናፍስትን መኖር በድንግዝግዝ መገለጥ ያሳያል። አጋንንቶችን እንድታዩ ሊያረጋችሁ ይችላል። እንደዚህ ያለ ነገር በእውነት ከልምድ ነው ብዙውን ነገር ያየሁትን የምነግራችሁ። እና መናፍስትን መኖር በድንግዝግዝ መገለጥ ወይም በገሃድ መገለጥ ሊያሳያችሁ ይችላል። ያሉትን የመናፍስት አይነቱን ራሱ የሚሰራውንም ሁሉ ሊለይ ይችላል። ትንቢት ደረጃና ጥራት እንዳለው ሁሉ እንዲሁም እያንዳንዱ ስጦታ የራሱ ጥራትና ደረጃ አለው። ሌላው መናፍስት በመኖራቸው የሚሰሩት መልካም ያልሆነ የስራቸውን ብድራት ልብ በማለት ውጤቱን ሳይድ ኢፌክቱን በማየት የመለየት ነገር ይኖራል። ስጦታው ሲመጣ ማድረግ ያለብን ምንድን ነው የሚለውም በትልቅ ጉባኤ ከሆነን መሪ ካልሆነን ለጉባኤ መሪ መናገር። ይሄ ጉባኤ ጸሎት ያስፈልገዋል። መዝሙሩ የምስጋና ከሚሆን ይልቅ የድልና የጸሎትም ነገር የውጊያም ጸሎት ቢደረግ ጥሩ ነው ብሎ መምከር አክሰሱ ካለ። መሪ ወይንም አስተማሪ ከሆነን ላወቅነው ነገር እርምጃ መውሰድ። እኔ ብዙ ጊዜ ሳስተምር ወይም ተከታታይ የሆኑ ጊዜያቶችን ስወስድ ምን አደርጋለሁ? አንድ አይነት ነገር ሲሰማኝ ፕሮግራሙን አቆመዋለሁ እና እንጸልይላቸዋለሁ እና እንጸልያለን። ያ በጉባኤ ውስጥ የመጣው ተጽዕኖ ብትንትኑ ይወጣል። የሚገርማችሁ እንደዚህ ያለ ነገር ተረድታችሁ እንጸልይ ስትሉ ብዙ ሰዎች ተሰምቷቸው ልታገኙ ትችላላችሁ። እናንተ የሚሰማችሁ አንድ ጊዜ ሳስተምር ረጅም ትምህርት አስተምር ነበረ። አንድ ሰው መጣ እዛ ቦታ እና ብዙም አልቆየም። ልክ ያ ሰው ከመጣ ጊዜ ጀምሮ ጉባኤው እንዳለ በቃ ታወከብን እና እንጸልይ ብዬ ተነስቶ ወጣ። ከዛ በኋላ እንጸልይ ከማለቴ በፊት እኔ የሚሰማኝ አይነት ስሜት የሚሰማችሁ ልክ ያልሆነ ነገር የሚሰማችሁ ስል ብዙዎቹ እጃቸውን አወጡ። እንደውም እኛ ምን ነው ዛሬ ተስፍሽ ዝም አለ እንዴ እንጸልይ አይልም ወይ እያልን ሁሉ እያሳሰበን ነበር አሉ። ልክ እኔ ልክ አይደለሁም እያልኩ ራሴን ስመዝን ቱክሜ ዋይል። ከዛ በኋላ እንጸልይ ብዬ ስላቸው ተቀጣጠልን በቃ አንድ ጊዜ እና እዛ በበረከት የምናጠናውን የእግዚአብሔርን ቃል በጌታ መገኘት የምናጠናውን ሊጋርድ የመጣ የጠላት አሰራር አለ። ከዛ ሰው ጋር የተያዘ ይሁን አይሁን አምላካችን ብቻ ነው የሚያውቀው። እግዚአብሔር የተመሰገነ ይሁን። እንጸልይ ማለት እና ጉባኤ ውስጥ ሰዎች ሲፈዙ ድንግዝ ሲሉ የሚጫጫን ነገር ሲኖር ምክንያትን ከተፈጥሮ ከመውሰድ በጸሎት ፈትሹት። ደህና አድርጎ መፈተሽ ጥሩ ነው። በጌታን ስም እየጠሩ በትንሽ ጉባኤ ካለንም እንጸልይ፣ ለግላችን ወይ መጸለይ ማድረግ በማህበር ለመጸለይ ጉባኤ ሁሉ ችግር መሆን አለመሆኑን ለይቶ ማወቅ። እኛን ብቻ ሊሆን ይችላል ያ ነገር የሚመለከተው፣ ጉባኤውን ላይመለከት ይችላል። ስለዚህ ዊ ኒድ ቱ ፕሬይ በማድረግ ያለብን ነገር ካለ ስጦታ አስፈላጊ የሚሆንባቸው ጊዜያቶች፣ አንድ በጉባኤ መንፈስ ቅዱስ ስራ ሲሰራ እና በዚያን ጊዜ የመለየት ስጦታ ያላቸው አንደኛ ቆሮንቶስ 14:29 ላይ ሌሎችም ይለዩአቸው ይላል። የመለየት ስራ እንሰራለን ስጦታዎች ሲሰሩ። ስጦታማ ሲሰራ በደግ መንፈስ መቀበል ነው የሚሉ ሰዎች አሉ። አይደለም፣ ለዩ ይላል አንደኛ ቆሮንቶስ 14:29 የእግዚአብሔር ቃል ይናገራል። ለዩ ይላል፣ ምርመራ እናደርጋለን። ያ ነገር ከእግዚአብሔር ነው አይደለም፣ ይህን መለየት አለብን። ሌላው አጋንንት ስናስወጣ አንዳንድ ጊዜ አጋንንት የሌለባቸው ሰዎች አይምሮ በሽተኞች አሉ። እና እዚያ ያሉ ወንድሞች አብረውኝ የሚያገለግሉ የሚያውቁት ታሪክ አለ። አጋንንት ያዘው ተብሎ አንድ ሌሊት እንጸልይለት መጣን እና በኋላ ላይ በምስክርነት መልክ እንዲረዳችሁ አሳያችኋለሁ። አጋንንት ስናስወጣ አጋንንት አለው የለውም ያንን ነገር ለማወቅ አላላ ሰውየው ምናልባት አይምሮን ታሞ ትክክል ያልሆነ ነገር ሲያደርግና ያለን ያን ጊዜ ሃይበል ይያልን ስንጮህበቱን ብንል የበለጠና ሳብደዋለን። ሌላው ምንድነው ስተት ትምህርት ሲመጣ ትምርቱ አይባርክም ጤነኛ አይደለም እና ብዙ የትምርቶች ሰዎች ያመጣሉ። ያንን ትምርት ለመለየት ይረዳናል። በእግዚአብሔር ፊት ስንጸልይ ያ የእግዚአብሔር ከሆነ የበለጠ መግባባት ያመጣልናል። የእግዚአብሔር ካልሆነ የበለጠ እንዳንቀበለው የሚያደርግ ነገር እየተሞላን መጣለን። በጸለይን ቁጥር በጣም ብርቱ ያረጋን ጌታ ይመጣል። በክርስቶስ መንፈስ የሚሰራውና በአጋንንት የሚሰራውን ተአምር ለመለየት በማማከራ አገልግሎት ጊዜ አንዳንድ ጊዜ ሰዎች ችግር አለኝ ብለው ይመጣሉ እና ችግራቸው ይሰማቸዋል፣ ይታወቃቸዋል። አጋንንታዊ የሆነ ነገር በሕይወታቸው ውስጥ እንዳለ እንደተጠለፈለፈ እንድታውቁ ሊያደርግ ይችላል። ሌላው እግዚአብሔር አምልኮ ስንመራ ጉባኤውን ስንመራ ዝም ብለን የተለመደውን በቃ ሰው ደስ የሚለው መዝሙር ሳይሆን ማዘመር ያለብን በምን አይነት ሁኔታ ነው ጉባኤው ያለው? ምን አይነት መንፈስ ነው ያለው? እና የእግዚአብሔር ሕዝብ ለአምልኮ የተዘጋጀ ነው ወይ? ይሄንን ለመለየት ይረዳል። ጌታ የተመሰገነ ይሁን። ወገኖቼ መናፍስትን የመለየት ስጦታ በዚህ መልክ አንደኛውን ክፍል ጨርሳለሁ። ይሁን እንጂ የእግዚአብሔር ቃል እንደሚነግረን ብዙ የሆኑ ሰፊ ትምህርቶች አሉ። በሁለተኛው ክፍል ማካፍላችሁ የእግዚአብሔርን ነገር መፈተን ተገቢ ነውን የሚል ርዕስ ነው።